የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ ሰኔ 7 ቀን 2012 ዓ.ም ተመረተ ወይም እንደ አውሮፓውያን አቆጣጠር የጁን 14 2020 ቀን ብራችንን ይዘን ቀርበናል። የአማራ ወጣት ዩኒቨርሲቲ ተማሪዎች በጽንፈኛ አርመንያዊ ቡድን ከታገቱ 194ኛ ቀናቶችን አስቆጥረዋል። እነዚህን ወጣቶች አስመልክቶ ባሳለፍነው ሳምንት የተለያዩ መግለጫዎች ካገዛዟው ተደምጠዋል። ወጣቶቹን ከታገቱበት ለማስለቀቅ አገዛዙ የወሰደው አንዳችም እርምጃ እንደሌለ ተገልጿል። በኃላፊነት ተጠያቂ የሚሆን ያገዛዙ አካልም ሆነ የሽፍታ ቡድን እንደሌለ ግን ተነግሮናል። የዜጎችን የሰብአዊ ክብርና ሁለንተናዊ መብቶች የሚያስጠብቅ አገዛዝ ኖሮን እንደማያውቅ የምናውቀው ሆኖ ቢገኝም ተፈጥሮ ለሰው ልጆች እኩል የሰጠችውን መብት ተነፍገው ለመከራ ሲዳርጉ ልብ ያደማል። 197 የመከራ ቀንና ሌሊት ተፈራርቆባቸዋል። በየትኛው ቀንና ሌሊት የመጨረሻዋን እስትንፋሻቸውን እንደተነፈሱ ያብይ መግለጫ አላረጋገጠም። እስከ ትላንትና ዕለት ድረስ ግን የመንጋ ነፍሰ ገዳዮች ተወካዮች ስለታገቱት ወጣት የአማራ ዩኒቨርሲቲ ተማሪዎች የተምታታ መግለጫ ሰጥተውበታል። ባለጊዜና ተረኛው የጽንፈኛ የሽብር አገዛዝ በለመደው የውሸት አንደበቱ ጊዜ መግዣ ይሆነናል ያሉትን እያስደመጡ ነው። አንዳችም ይሉኝታ የላቸውም። በጽንፈኞች እስር ቤት ያሉ ምናልባትም ዘመድ ይጠይቃቸው ይሆናል። የተጠለፉ የታፈኑና የታገቱት ግን አጋቾቹና አገዛዙ እጅና ጓንት ሆነው ስለሚሰሩ ተከሳሾቹ ከሳሾች ሆነው ሌላውን እንደሚወነጅሉ አግራችን ትልቋ ማሳያ መሆኗን እያየን ነው። ስለ ወጣቶቹ ዕጣ ፈንታ ዛሬ የተካሄደ ያለው ፕሮፓጋንዳ በዚህ ስሌት የተሰላ ነው። በሞኖፖል በያዙት ሚዲያ የውሸት ፕሮፓጋንዳውን በማጅጎድጎድ በዚህ የማወናበጃ ዘመቻ ዜጎች የሚፈጸሙባቸውን በደሎች እንዲረሱ ሁሉንም ነገር ግፉ ለሚፈጸምባቸው ለጥፎ ራስን ንጹህ ለማድረግ መሞከር ነው። ያገዛዙና የሽሪኮቹ የሽብርተኝነት ባህሪ የሚዘነጋ ፍጡር አይኖርም። አስተዳድጋቸውና ባህላቸው በተፈጠሩባቸው የክፋት መንፈስ ለፈጸሙት ወንጀል የታገቱት ወጣቶች በወላጆቻቸው ውስጥ ያለው ክርስትና ጌታ ፍትህ እንዲሰጥ ይማጸናሉ። እኛም እነዚህ እኩያን አርመኔዎች ተፋረዳቸው እንላለን። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃችኋለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ ስለታገቱ ወጣት የአማራ ዩኒቨርሲቲ ተማሪዎች አስመልክቶ የተሰጠ መግለጫ ይደመጣል። በመቀጠልም አንድ ጽሑፍ ይቀርባል። የጽሑፉም ርዕስ አብይ ማስመሰል የማያውቅበት ቋሚ ጠባዩን ልንገርህ ይላል። ከዚያም አንድ አጠር ያለ አውዲዮ ይደመጣል። በመጨረሻም የኢትዮጵያ አንድነት ሬዲዮ ርዕስ አንቀጽ ከተደመጠ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። ጉማዬ ናሞኛል ዘንድሮ ጤናም አይደለሁ
I'm not sure.
አብይ ስለታገቱት ወጣት የአማራ ዩኒቨርሲቲ ተማሪዎች ያለውን ተረድተናል ወይ? ያለፈው ሳምንት ላለፉት 194 ቀናቶች ወይም 6 ወሮች ከሁለት ሳምንቶች ታግተው እጣፋንታቸው ስለማይታወቀው መርዶ የተደመጠበት ሳምንት ነው። ከዛሬ ከነገ ድምጻቸውን እንሰማለን። በተለይም ኮላጆቻቸውና ዘመዶቻቸው ጋር ይቀላቀላሉ ያልናቸው ወግኖቻችን ማጣታችንን በጋህድ የተገለጸበት ሳምንት ነው። ስለ ኢትዮጵያ ህዝብ መከራና ስለ ምድሪቷ ጉስቁልና ግድ የማይላቸው ገዢዎቻችን በአደባባይ ማንም የታገደ የለም። በመቀጠልም ለፖለቲካ ፍጆታ የሚቀርብ ክስ ነው ሲል የጽንፈኞቹ ቁንጮ አብይ አህመድ ምላሽ ሰጥቷል። እኛንን ሞኞች እንጂ ይህን ያህል ዘመን ከገዳዮቻችን ጋር አብረን ስንኖር አላወቅናቸውም ብለን ራሳችንን ለማታለል የምንፈልገው የኢትዮጵያ ለቅሶና ዋይታ እንደ ማሲንቆ ድምጽ በጆሮአችን መንቆርቆሩን ተላምደነው ካልሆነ በስተቀር በንጹሃን ደም በተጨማለቀው እጃቸው ዘመን ስልጣናቸውን ለማራዘም ማንኛውንም ግፍ እንደሚፈጽሙ ህሊናችን ያውቀዋል። ህሊና ተራክሷል የምንለው ለዚህ ነው። ሰሞኑን የኦነግ ፒዲዮ ጠቅላይ ሚኒስትር ለፓርላማ ተብየው ባቀረበው ሪፖርት ላይ ስለታገቱት የአማራ ወጣቶች ጉዳይ ሙልጭ አድርጎ የክህደት መልእክት አስደምጧል። እስከ ቅርብ ጊዜ አግኝተናቸዋል፣ አትርፈናቸዋል፣ በጉዳዩ ተጠርጣሪዎችን በቁጥጥር ስር አውለናቸዋል፣ የት እንዳሉ እናውቃለን እያሉ አገዛዙ ሲሰጥ የነበረውን መግለጫ ሽምጥጥ አድርጎ ክዶ እንዳውም ይባስ ብሎ አብይ ላለፉት 6 ወሮች በላይ ስለታገቱት የአማራ ወጣት ዩኒቨርሲቲ ተማሪዎች ምን እንደተፈጸመባቸው በመግለጫው በግልጽ ነግሮናል። ነገ ልትዳሪ ነው ሲሏት አልታዘልኳላ አላምንም እንዳለችው ሙሽራ መሆን ይብቃ። እርማችንን እናውጣ። እሬት ሬት ቢለንም እጅግ መራራ ቢሆንም ነፍሰ ገዳዩ እውነቱን ስለነገረን የሰጠንን መረጃ እንዋጠው። ወላጆቻቸውም እጅግ መራራውን የሕይወት መርዶ እንዲጎነጩ ለመደረግ በቁ። የተማጽኖስ ጥሪ የማይሰማ የካሃዲ መንጋ አገሪቷን ቀፍድዶ ስለያዛት አውሪያዊ ባሕርያቸውን የሚወክለው ጠቅላይ ሚኒስትር አላንዳች ሉኝታ በለመደው ቀጣፊ ምላሱ አስተባብሏል። ክፉዎች ለበለጠ ክፉዎች አሳልፎ ስለሰጡን እጅግ አብዝቶ በሚመርዘውና ላለፉት 30 ዓመቶች ያህል በተገነባው የመለያየት ግድግዳ መከራ ተቀባዮች ተደርገናል። ይህች የምንኖርባት ዓለም ከፍተኛ በሆነ መንፈሳዊ ረሃብና ጥማት ላይ ትገኛለች። ይህን መንፈሳዊ ዳኝነት ያጣ ኅብረተሰብ ከጥቃት ለማዳን ቤተ ክርስቲያኗ ታላቅ ሃይማኖታዊና ታሪካዊ ስፍራ ካላቸው ተቋማት ውስጥ ዋነኛ መሆን ይገባት ነበር። ይህን ኃላፊነቷን ለመወጣት ተቸግራ ለገዳዮች ስትንበረከክ ማየት መንፈሳዊ ቁጭትና ሐዘን ይፈጥራል። የታገቱ ወጣቶች ልጆችን ለመታደግ አንዳችም ሙከራ ቤተ ክርስቲያኗ አለማድረጓ ለሰው ልጅ አብነት ማን ይቆም የሚለውን ጥያቄ አስነስቷል። የእምነትና የማኅበረሰብ አቀፍ ተቋማት በእግዚአብሔርና በህሊናቸው ፊት የሚያዩትን የመንጋ ወንጀል ማውገዝ ይጠበቅባቸዋል። ኢትዮጵያዊት ቤተ ክርስቲያን እንደ ሃይማኖታችን ጥንታዊት ናት። ታሪኳም በማያወላውለው በሕዝቧ የእምነት ጥንካሬ ዝና በሰማዕታቷና በቅዱሳኗም ገድል የተሞላ ነው። የሕዝባችን ታሪክ ከቤተ ክርስቲያናችን ታሪክ ጋር ተያይዞ የኖረ እንደመሆኑ መጠን ቤተ ክርስቲያናችን ብሔራዊ አንድነታችንን ያጠነከረችና የመንፈስ ብርታትም ለሕዝቡ የሰጠች ነበረች። ዛሬ ግን የዘውግ ፖለቲካ የሚበይንብንን ግድያዎች በመንደር ፖለቲካ አገር ብተና ሲካሄድ የማንነት ጭፍለቃዎች በወረራ ሲካሄዱ ባፈትርክት ብያኔ አፍርሶ አዲስ ማንነት ሲተገበር የግፍ ቀንበር ሲጫንብን ዜጎች በዚች ምድር በሰላም ለመኖር እንዳይችሉ ሲደረግ በኢትዮጵያ ሰማይ ስር ላንጃበበው ግዚያ መጣሹ የርስ በርስ ግጭት የታሪካችን አካል በማድረግ ወደ ገደል አፋፍ ስንገፋ የቲብር የቤተ ክርስቲያኗ ዝምታ እጅግ አስደንጋጭ ነው። ቅዱሳን ብለን የምናከብራቸው አባቶች ፍለጋ ላይ ወድቀናል። የክርስትና እምነት ይህ ነው ወይ የሚባልበት ዘመን ደርሰናል። ስለ ወገኖቻችን እናስብ። አንድ ቃል ተናጋሪ እንደ አንድ ልብ አሳቢ ሆነን አለመገኘታችን ጠላቶቻችን ማዕቱን ሲያርከፈክፉብን ኖረዋል። አብይና ብጤዎቹ የወያኔ የእጅ ሥራዎች በመሆናቸው መንፈሳቸው በክፋት የተሞላ ነው። በመሆኑም የኦነግን መርዛማ ሰይፍ በወጣት ተማሪዎች ላይ እንዲያርፍባቸው መፍቀዱን ነግሮናል። ሰሞኑን በፓርላማ ተብየው የኦነግ ኦፒዲዮ ጠቅላይ ሚኒስትር በለመደው ዲስኩር ስለ ወጣቶቹ አስመልክቶ በቲያትር መልክ በሕይወት ስላለመኖራቸው ገልጾታል። የታገቱት ወጣቶች የእጅ ስልካቸው በከፋፍለህ ግዛ የጽንፈኞች ግዛቱ ሲዘዋወር እንደነበር ለየዋሁ ኢትዮጵያ ሕዝብ በድፍረት ተናግሯል። ይህ ሰው የወያኔ የስለላ ድርጅት መሪ ነበር። በቀጣዩ ይህን ቲያትር አቀነባብሮ ቢያቀርበው ሊደንቀን አይገባም። መዋሸት ከማይታክተው ጠቅላይ ሚኒስትር ንግግር መጋረጃ በስተጀርባ ምስጢሩን ገልጠን ካየን ግን ወጣቶቹ በሕይወት ስለመኖራቸው ምንም አሳማኝ ነገር አለመኖሩን ነው የምንረዳው። በዚህም አላቆመም። ጽንፈኛው አብይ አገሩን ዳሰን ያገኘነው የለምና እናንተ ጠቁምም ብሎናል። በኦነግ ክልልም ሂዳችሁ የመቃብር ድንጋይ ፈንቅሉ ብሏል። ከአምስት ወሮች በፊት የአብይ ቃል አቀባይና ኦሮሞው ንጉሡ ጥላሁን የታገቱትን አስፈትተናል ማለቱ ይታወሳል። የዘመኑ ግልገል ፋሽስቶች እጅግ እያላገጡብን ነው። የመንጋዎች የናጥፋው ህሊና እንደ ቋያ እሳት በሁላችንም ላይ በመዛመቱ ለሰው ልጅ በተፈጥሮ የታደልነው ነው ውስጥ የህሊና ዳኝነት ሰልበውብናል። ነፍሰ ገዳዮች የራሳቸውን የመንጋ ህሊና ፈጥረዋል። ከታችኛው እርከን የተጀመረው ሥርዓት አልበኝነት ወደ አብይ ተዘዋውሮ ግፉን ለመፈጸም ሰልጥኖበት ብቅ ብሏል። በጥፋችን ውስጥ ተደብቀን ጥሩ ጊዜ ይመጣል ብለን በቀቢጸ ተስፋ ብንኖርም የጥፋቱ ሰይፍ ሁላችንንም ማዳረሱ የጊዜ ጉዳይ ነው። አዳኝም የለም ጠመንጃም የለም ብላ ጭንቅላቷን አሸዋ ውስጥ እንደ ቀበረችው ሰጎን ሁሉንም ለመርሳትና የሆነውን ነገር ሁሉ እንዳልሆነ ለመቁጠር ከኤሊ ቅርፊት የጠጠር ምሽግ ሰርተን ዝምታን ማብዛት ስለ ለመድን እየመጣ ያለውን ክፉ ዘመን የምንታደግበት አቅም አሟጠናል። ነገ ግን የእያንዳንዱ በር መንኳኳቱ አይቀሬ ነው። ይህ ሕዝብ የገዢዎቹን የክፋትና የእልቂት በትር ተለማምዷልና የኔንም በትር ይችላል በሚል እሳቤ ተረኛው ጽንፈኛ ቡድን መሪ ግፍ ለመፈጸም ተደፋፍሯል። አትክልተኛው ጠቅላይ ሚኒስትር የሰውን ልጅ ለመከራ እየዳረገ ደን ይተክላል። የሰውን ልጅ እየገደለና እያስገደለ አፈር ይጭራል። ታዳጊዎችን እያሳፈነ አትክልት ይኮተኩታል። የሰውን ልጅ እያስገደለ መጽሐፍ ቅዱስ ይጠቅሳል። አፉ ቅቤ ልቡ ጩቤ ሆኖ በመፈጠሩ ዝናን ክብርን ሥልጣንንና ኃይል አእምሮውን አሽመድምዶታል። ባለፈው ጥር ወር ባሌ ክፍለ ሀገር በኦሮምኛ ቋንቋ ለባሌ ሽማግሌዎች ባደረገው ንግግር ላይ ይህም ብሎ ነበር። የንግግሩ ይዘት ከሸሪኩ ሽመልስ አብዲሳ የተበደረው እንደነበር ብዙ ማሳያዎች አሉት። ሰውየው ምንም አይነት ፈሪሃ እግዚአብሔር የለውም። እንዲህ ነው ያለው። ትናንትና አትወጡም አትገቡም ብሎ አጥር ያጠረብንን ዛሬ ወጥቶ መግባት አይችልም። ከእኛ ከኦሮሞች ፈቃድ ውጭ ይህ ዘመን የእኛ ስለሆነ ኦሮሞ እስኪነቃ ነው እንጂ እስኪነሳ ነው እንጂ ሲነሳ ማንም አይገታውም። እኛ ዝሆን ነን፣ እንሰብራለን፣ እንበላለን፣ እንገዛለን። በጃችን የገባውን ስልጣን ለመጠበቅ ማንኛውም እርምጃ እንወስዳለን። ከእንግዲህ አስለቃሾች እንጂ አልቃሾች አንሆንም ነበር ያለው። ይህንን ንግግር በኦሮምኛ ለባሌ ሽማግሌዎች ከማስደመጡ ጥቂት ሳምንቶች በፊት የቄሮ ተወካይ ባብይ የሚዲያ ቃል አቀባዮች በሆኑት አንዱ ከኢሳት ጋዜጠኞች ጋር ቀርቦ የአማራ ወጣት ተማሪዎችን ያገትናቸው እኛንን ብሎ ነበር። በመቀጠልም በክልላችን የፈለግነውን የማድረግ መብታችን ነው ሲል የመንጋውን ባህሪ አብስሯል። የቄሮ ተወካይና የአብይ ንግግር ለባሌ ሽማግሌዎች ተወራራሽነት አላቸው። ከዚህ ጋር በተጨማሪ ወጣቶቹን አፍነናል ያለው የቄሮ ተወካይ አብይ በተጠየቅነት ወንጀል እንዲያዝ አላስደረገም። ለምን ቢባል ከላይ የአብይ ንግግር የተጠቀሱትን መልእክቶች ማገናዘብ በቂ ነው። ይህ ዘመን የእኛ ዘመን ነው። እኛ ዝሆን ነን፣ እንሰብራለን፣ እንበላለን፣ እንገዛለን ብሏል አብይ። ታዲያ ወጣቶቹ በሕይወት አሉ ብለን ለማመን እንደፍራለን ወይ? መልሱን እኮ በማያሻማ ቋንቋ ከነገረን ሰንብቷል። ከዚሁ ከግዢዎቻችን ጭካኔ ጋር ተያይዞ ለእነዚህ ምስኪን ወጣት የአማራ ዩኒቨርሲቲ ተማሪዎች ጉዳይ ለሐቅና ለእውነት መቆም ተስኖን መገኘታችን የደረስንበት ክፉ ዘመን እንደ አገር አብረን የመኖር ዕድላችን እያመከነው መምጣቱን እውን አድርጎታል። አሁን ያለንበት ዘመን የክህደት ዘመን ተብሎ ስለሚጠራ ሰው አጥተናል። ግሪካዊ ፈላስፋ ዲዮግኔስ የአቴንስን መንገዶች መኖሪያው ያደረገ መልካምነትን በጽንሰ ሐሳብ ደረጃ ብቻ ሳይሆን በተግባርም የተረጎመ የሶቅራጥስ ደቀ መዝሙር ነበር። ይህ ፈላስፋ ከጎዳና ተዳዳሪነት ሌላ ዕድሜውን በትልቅ ማሰሮ ውስጥ በማሳለፍ ማኅበራዊ እኩልነትን ከመስበክ አልፎ በተግባር እንደ ኖረው ታሪክ ያወሳል። ከሁሉ በላይ የሚታወቅበት ዋነኛው ተግባሩ ግን በቀን ኩራዝ አብርቶ ይዞር የነበረ ሲሆን ይህንን ያደርግ የነበረው ለቃሉ የቆመ ሐቀኛ ሰው ፍለጋ እንደሆነ ይነገርለታል። ዛሬ በአገራችን የሆነው ይህ ነው። በባህልም ይሁን በእውቀት ማነስ የተነሳ ባፋቸው ኢትዮጵያ የሚሉትን የማስተናገድና የመቀበል በሽታ ጥሎብን ይኸው ዛሬም የኦነግ ኦፒዲዮ መርዛማ ሰይፍ ሰለባ ተደርገናል። ዛሬም እንደ ወያኔው ዘመን አንድ የሕዝብ ክፍል ለመጨረስ ሥልጣን ላይ ቁጥጥ ያለ የአረመኔዎች ቡድን እንዳለ እስከ መዘንጋት ደርሰናል። ገዳዮቻችን ብዙ ምዕራፍ ተራምደዋል። እውነት እንነጋገር ካልን ጉዳታችን በእኛ በራሳችን ላይ ያለው ቸልተኝነት ነው ጠላታችን። ጠላቶቻችንም ፕሮግራም ነድፈው ትርክትን በመጽሐፍ ጠርዘው የሀገሪቷን ግዛቶች ካርታ አስነስተው ወሰን የማጽናት ዘመቻቸውን ዘር የማጽዳት የክፋት ሰይፋቸውን በመላው ኢትዮጵያ መዘዋል። የአብይ ሸሪኮች ኢትዮጵያዊነትን ከዘር በታች አድርገው በመጽሐፋቸው ካሰፈሩ ሕሊናቸው ካሳመኑ እና ኢትዮጵያዊነት ያማራ ነው ብለው ከፈረጁ ቆይተዋል። አገሪቷ ሞራል ቢስ የንግድ ሰዎች በግላዊ ጥቅመኝነት የታወሩን በማበራከቷና በአጠቃላይ አገሪቷ ሰው አይብቀልብሽ ተብላ ስለ ተረገመች ወጣቶችን በለጋ ዕድሜያቸው ቀርጥፎ ለሚበላ መንጋ አሳልፈን ሰጠን። የክርስትና እምነትም ይህን ሰው በላ አገዛዝ እንደ ቅዱስ ተግባር ጠበል ሲረጭ አገሪቷ ሰዎች አይብቀልብሽ የሚል እርግማን ላይ ተጣለች። ዛሬ በአገራችን እየተፈጸመ ያለው ግፍ ተውባዮች አለመሆናችን በታሪክ ጥቁር መዝገብ በጉል ቀለማት ሰፍሮ የሚኖር ኀጢአታችን እንደሆነ ሊያጠረጥረን አይገባም። ዶክተር አብይ በልብሱ የሸፈነው ሰውነቱ የሰይጣን ማደሪያ ነው። ላለፉት 2 ዓመቶች በላይ ያልተፈጸመ ግፍ የለም። በተረኛው የኦነግ ኦፒዲዮ አገዛዝ የኢትዮጵያ ሕዝብ የመጨረሻ ዕጣ ፈንታ በአስደንጋጭ ሁኔታ መብረጃ ወደሌለው ቀውስ አሸጋግሮታል። አብይ ከኦነግና ከህወሓት በሚደረግለት ድጋፍ አማራውን ላስነዋሪ ውርደትና ግፍ ለሰቆቃና ለዘግናኝ ሞት ዳርገውታል። ሰብአዊ ክብራችንና ሁለንተናዊ መብቶችን የረገጠው አገዛዝ ለወጣት ልጆችም አዘኔታ እንደሌለው በመሪው አንደበት ተነግሮናል። ለትውልዱ እያስተላለፈ ያለው መልእክት ዘመኑ የእኛ ነው፣ ዝሆን ነን፣ እንሰብራለን፣ እንበላለን እንገላለን የሚል ነው ያልበለዚያ ብሏል አብይ ይህ ድል ከጃችን ከወጣ ወደ ባርነት መመለስ ለሚሆንብን የምንበላውን በልተን እንኖራለን ብሎናል ማንን ፈርተው እነሱ የሚበሉትን ይበላሉ የሚቆረጥሙትን ይቆረጥማሉ የሚወሩትንም ይወራሉ ሲል መልእክቱ ይጠቃልላል
Yeah, 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 y አድማጮቻችን ከዝቀጥለን አንድ ወቅታዊ ጽሑፍ እናስደምጣለን። ጸሐፊው ዳግማዊ ጉዱ ካሳ ናቸው። በርግጥም ሰዎች ለምን ያሻሉ? ከባድ ጥያቄ ነው። መልሱም እንዲበቀላሉ የሚገኝ አይመስልም። እንደምገምተው ውሸት ወይም ሐሰት መናገር ከመጥፎ ስብዕና ጋር የተቆራኘ ነው። ሐሰተኛ ሰው ሃይማኖት የለውም ለምን ቢባል ዋሽ ወይም ሐሰትን ተናገረ የሚል የምናውቀው ሃይማኖት ተቋም የለምና። በክርስትናው ከሆነ በአስርቱ ትእዛዛት አንዱ ነው። ለእውነት ሲባል አንገታቸውን ለሰይፍ ደረታቸውን ለጦር የሰጡ አባቶችና እናቶች እንዲሁም ወንድሞችና እህቶች እንደነበሩ ገድሎችና ድርሳናት ይዘግባሉ። መጽሐፍ ቅዱስም ስለሆነ ብዙ ብሏል። በሌናችን ሳይቀር በብዙ ትርክቶች እውነትን ተናግሮ መሸበት ማደር የተናገሩ ከመጣፋ ይወለዱት ይጥፋ እውነትና ንጋት ይያደር ይገለጣል። ስንቅናው ሸታም ይያደር ይቀላል ሲል እውነት የመናገር ሞራላዊ ግዴታ በግልጽ ያሳያል። አንድን ህግ መጣስ ደግሞ ለሌላኛው አቀባብሎ ስለሚተውህ ቀጣውና ቀጣዮቹም ጭምር ያላንዳች ሁኔታና ሐፍረት ትደረማምሳቸዋል። ለምሳሌ አንገ ሰርቀሳለስ ትጠየቅ አልሰረቅኩም ነው የምትለው። ታማይ ሌባ ብሎ ነገር ይለምና አዎ ሰርቄያለሁ የሚል ሰው ማግኘት የሚቻል አይመስለኝም። በቀደሙ ዘመን አባላችን እንደዛሬው ሳይሆን በአብዛኛው ነው እንድንናገር ተቆጥቁተን እናድግ ነበር። በዚህ ዘመን ግን ከላይ እስከታች ሐሰትን መናገር እንደ ጽድቅ እየተቆጠረ በተቃራኒው እውነትን መናገር ግን ዘብጥያ የሚያወርድ ወንጀልና ቡና የሚያጠራራ ኖር እየሆነ ነው። ይሄ እኛነታችንን በመንግስት ደረጃ ገዝፎ ነስቶ መሪያችን የሐሰት ጣቃ ሲሆን ደግሞ ይታያችሁ። ሃይማኖትም መንግስትም ከመሪዎች ጋር በጽኑ ይያዛሉና የሁሉም ዘርፍ መሪዎች ዋሾ ከሆኑ ትሉዱም ዋሾችና ቤትም ፍጩ ድቄቱን አምጪው መሰላል እየተንጠላጠለ የራሱን ብልጥግና ማረጋገጥን ብቻ ዋና ትኩረት ስለሚያደርግ ለሃገርና ለዜጋ የማይፈይደው ነገር እስከዚህም ነው ወይንም ከናካቴው ላይ ኖርም ይችላል። በዚህ መልክ ክርስቲያን ነኝ የሚለው መሪያችን በሐሰታት መስክር የሚለው መስርታው የመጽሐፍ ቅዱስ ቃል በተደጋጋሚ በመሻር የሚስተካከለው እንደሌለ በሐቅ መመስከር ይቻላል። በዚህ ማወላውል ቋሚ ባህሪውም ሊወደስ ይገባል መጥፎም ቢሆን። ዛሬ ጧት የግዛው ለገሰን አንድ ግሩም ጽሑፍ ፌስቡክ ላይ ሳነብ ተረድተውት ይሄንኑ የጠቅላይ ሚኒስትራችንን የማይለወጥና እድገት ብሎ ሲያልፍ የማይነካ የማዋሸት ባህሪ ነው። በዚህ ሰው መመረጥ በበኩል እጅግ አሳፍረኛል። እርግጥ ነው በሌላ በኩል በንባብ በትምርትና በልማድ የዳበረው ቀጡ የንግግሩን ያነጋግር ለዛው ይዝታላልኩም የሚያሳያቸው አክሮባቶቹና የተወና ብቃቱ ያስደንቁኛል። እነዚህ ሁሉ ግን በርሱ ላለማፈር አልደረዱኝም። አዝናለሁ እሱም ያሳዝነኛል። እንዲፍዳውን የሚበላውችም ስልጣን ሆና እሷን ለማስተበቅ እንደሆነ ይገባኛል። ለነገሩ ለስልጣን የማይቋም ስህልናውን ለስጋይ ፍላጎቱ በመሸጥ በስነ ልቦና መስክ እንደሚተከሰው ፓቶሎጂካል ላየር የሚሆን እንድሉ ሰፊ ነው። ለምድሩ እንጂ ለሰማው ደንታ የለው። አለዚያ ስልጣኑን የሚቀራመተው ቀበሮና ተኩላ የትየለሌ ነው። ሊያውም በዘርና በጉሳ በተበጣጠቀች አገር የመለስ ልጅ አብይም የተከተለው አባቱ መርህ መሆኑ ይህን የፈጠጠው ነታ ያሳያል። دوباره کلا بدک لایتلم میبلد نه که زن دخود تو ارگون دیوان کتابک میگن تنجاس مسایا بیلی هنای چیلم اندنی تو پیام مرات علبت من نمیهم من ارمیو ادمیو آبته نشو کس سامت نمیان سنا بکرمای تو پیایی ایابرون نچو آبهل ناوگی تگرم هن علبت بزی مسمره مت تحقوسی هن دچاسا وینم بز زبرگای هن آب ونگا گدلنگ بچاسا هن مرچای منو سوشت تلایو گداش لوشی تگل تعلوم یاد تاول لماغنیت یاگنی و لالمات ات اندسو لیواشی چلال راسول لمکاوی و لیلاسو لما وارد لیواشی چلال یه سر را مطفو میهون دگ سران دایت تاو قبل لما دبکسی لیواشی می چلال بفرد بی که قطع لما دان لما ساسر هون لیواشیال مواشی سنل بدم ساسای هون اندال هون یال هون اون اندو هون ادرگل لان دالا ما ویم لال انداشت که من ناگر مالت نو بزیم انواش بزیوشت من گزیم یاوشت نو حسد من نگر سونگم متوسط میاسکب با و زیاد سوالی یه منور نوی میل نامنیتا یه میشرشیر ناس کودینیا میآقوره رتنو. لمسالی آبی یه همدن مشم لامن آلچیلم. این ناسو بالل نبود اندکفر اینی استوینیه سوچونو ساعت ساعت بیل ندتا لونچیک آلوم کوب کتره دنگیچه به موتای مسلینیم. یهوشه تامسوم میشرشایی نو. اونت بین نگر مکا یه میامنای نورم. لکن در زیبان در درو آمارنگی هم از افسند دلو وشت هم رنگی هم. گزاوی انستا چونت اوش بزون هچون. گنیت امیون که برتوکان میدک ساگاری نبرن تر کلی چارگو اصر جتوال نالنا یعن صوف مایت لسو یو یه گنیت زیبیات تکا کمنا یوشت هتا تال یبلت یردال. کرستوس آفیم بمستالی کفتال لون دلو تامیوم آفون امیاموشون یسوش چین مادت میدشتا کتاوشون آفیم یاس کفتو بوشت رکتنو. سوندیت به هست تعمل کالگن ملکه فکونه یه زلی جونت به تام تکیت نو لیاوم ساتی یالو مهونه لبتونت نمی نگرم به تلیم کسان از راست دست ولت شاستری مسکای دارای مت فکستت به حالا یالو نازنی آن نگروس نکته ها تلی میگرم که فت نازنی که به آمگوش نت به گهده میستوال لبتون گریمی هستم او لنجرو به پاپاسون جیسی سالم نه یه امامون مسبحان نه کتاب سیسم کونه نگرو علیکو آبیگی بدو سونو، گناهی بگی بدو سوچ این نه به من آچه باستو سیترام مسببت لباس نات نگساتی در رگوتال، بس نات نگساتو دموشی تام ملکم ورد نگو متو میتلاعیندمونو دسیلای یه میابساآن بالیلای یه میگساآو کند سوموت آتاچون یه زنگا کفونیا از چنگان، زارین سندی خونه نگس، آن دیهونان نه کبرچی گرسنن. اندر رو و دیاو دیه نیدالن، ششالن، اندنالن، عالم راسوان، اندر قوست و تراو، هل نگر از روبات، ایلو های یالش نو. انده مفتیهم به طولیم تالن. سنتون آستن سنتون نتلالن، انجی یه زبلتین اوشتون کل راسول سو میترفال. هردامونو گسو تلاهون یه نورشت ماروشت فتو عبرو بمیده تنگرو، آبه یبل بلو تنجی کراسون دمهان تر تره لوم. وشه تاون دمون نگن فتصم عصبات، من البت لنگه درسال لو بلو آیامنی هنال، حلاوکم. گنیم تعلیتم مکرر نام ترتر نوی اند تا که سینگادم ولی لازروشتی زگاد جال مینونیم کلوبل توات نه حج جاچو عید لچم وشتم بتلاچو انت ل انت ای انت موین اندیکال تو هن سلطانیس انال بله نو یالو به ماشوفی سکوب بال لذینون نابی وشتم میال ک بچون نه ماشیتم مسالی چاچو گرنو با مراد رجندی حالا کلیس هگت مکبرش گنو اهل بیانک باهای واتال و ها بیانک به منی واتال لبالال لیل مال سون نبیابت به ملاج بتال ملاج بیابت به منی بتال نلالن آبی کواشی نگوسط لحون کواشی پترایکو کاتتاف نکه که هنوک مستن نکه کاتتاف ترازی گندی لمن نسون ایک کتل من من نام لمن سیفرد یفرد بتال هگن اساس امی واقعال حیمانوتن مریو آبوا و آماو راستشوت افتاو هگنی میاسکب برنای حیمانوتن میاسد بکهتیم تا چه گروک کنه اون دانتیه تایزو گدل مالات اندزی مایلن انتادیا من دارش اچونو دیتلیون علی کاسی کرده دی می منظر ملی مارنو کرسو آبات نان تایزو کت افول جوشل من نسکت لو بتفات من گرای نگودو کهتی ایوتن دگن کننتی تگبرالو به تماسات هم نتایج بازگشتی نبود. هستند یه چمی مرامنگ است. تبیوس هگل ماوتات. لما ترگم نال ماستسم. یه مورال وقتون که تغییر وال. یه گزیه سلفی میورم مبزاتون. لذت رسبت. آن سوتنک الله. هول سوتنک الله. هستر سوچن. علت ما رو منیوش نچوبله. چیلالت تر لتنکت چیلاله. 115 ሚሊዮን ህዝብ ለመናገር ሞራሉ ከየት ይመጣል? እጅግ እጅግ የሚገርመኝ ነገር ይህ ነው። በበኩሌ 100 ብር የገዛሁት ሳልቫጅ ሸሚዝ የቤተስ ገባ 150 ገዛሁ ብዬ ከዋሸሁ ለቀልድም ቢሆን ሲኮሰኩሰኝ ነው የሚያደርገው። ስለዚህ ማሸተን ዘንግቼው እነቱን ከማፍረጤና ትዝት ውስጥ ከመደቀ በፊት ወዲያውኑ ውሸቴን ነው ያስባብላለሁ። ወይዘሮ ብርቱካን ምርጫው ካልተዛወረ ኃላፊነት ለቀቀለው ብለው ስልኩን ጆሬ ላይ ተረቀሙብኝ የሚል ቃና ያዘለ ቱሪና ፓርላማ ላይ መናገር ግን እንኳን እኛን የፓርላማ ባለት ተብዮች ራሳቸውን የሚያሳምን አይደለም። ልቀጥልልህ፣ አሜሪካና ካናዳ ኮሮና ያዘውን ሰው ስልክ ሲደውል እስኪያቅት ድረስ ቤት ራስን አስተምሉታል። እኛ ግን አለቅቤ አምጓቹ ጠቅላይ ሚኒስትር እኛ ግን ወዲያውኑ አምቡላንስ ልከን ወደ ሐኪም ቤት ነው የምንወስደው። ይህም ለዜጎች አሳቢነታችን ያሳያል። እንዳካሄድ ግሩም ነው፣ ግን በጨው ደንደስ በርበሬ መወደስ የለበትምና እሱን ለማግዘፍ የነሱን ለዜጎቻቸው አለማሰብ በገሃል ማጋለጥ ኖር ነው ስለ ራስ ብቻ መናገር። ለማንኛውም ነገሩ ግን ወዲህ ነው። አለቃ ገብረሃና ያቺ ሌላ ያሉትን እዚህ ላይ ማስተዋወሱም ተገቢ እንደሆነ ግንዛቤ ይወሰድልኝ። በኢህአዴግኛ ቋንቋ ግልጽነት ጥሩ ነው። ይህን ራስን ካለማወቅ ወይም ለራስ ከፍተኛና ያልተገባ ግምት ከመስጠት የሚመነጭ ብዥታ ነው። አሜሪካና ኢትዮጵያን ማወዳደር ከመነሻው መቀናጣት ነው። ያንን ዜጋ ሬሳ ከጠላት ወረዳ ለማስለቀቅ ብቻ ብሾች የሚቆጥሩ እስረኞችን እየፈቱ ሬሳውን በሀገሩ በክብር የሚቀብሩ ሀገራትን በሕይወት ያለውን ትተን ማለት ነው። ሺዎች ምስኪን የቤት ሰራተኞች የሀገር ኤምባሲ ነው ብሎ ኤምባሲያቸው በር ላይ ኮሞት አስጥሉ ሲሉ ሰሚ የሚያጡ አምባሳደሮች ጨምሮም በሙያ ብቃት ሳይኖሩ በዘርና በጎሳ የተመደቡ በስራ ሰዓትም ንግድና ተዝናንቶን በ10 ሺህ የሚያጧጥፉ ጉደኛ ዲፕሎማቶች ያላት ሀገር በዜጎች አያያዝ ለውድድ ማቅረብ ከእውነት ላይ መላተም ነው። በዚያም ላይ ስራ የሌለው ሰው በመሆኑና ዜጋ በመሆኑ ብቻ ደሞዝ የሚከፈለው ዜጋ ያለውን ሀገርና ስራ ያለው ሰው ራሱ በሚከፈለው እዚህ ግባ የማይባል መናኛ ደሞዝ መኖር የማይችልባትን መናጢድ ሀገር ማወዳደር ከስረ መሰረቱ ድንቁርና ካነሰው እብደትን መደረብ አግባብ ነው። ሲቀጥል በሶስት ወራት ውስጥ ብቻ 113 ሺህ ሟችና ከ2 ሚሊዮን 27 ሺህ በላይ በቫይረስ ተጠቂ ያለባትን ሀገር ብዙ ጊዜው ዛሬን ጨምሮ 32 ሟችና 2300 ገደማ ተጠቂ ይዞ ለውድድር መንጠራራት ቆዳን ለማዋደር ሲባል ሰማይን እንደመዋጠጥ የሚቆጠር የጅል ስራ ነው። እግዚአብሔር አይበለውና በወር 100ና 200 ሺህ ተጠቂና በቀን 2ና 3 ሺህ ሟች ቢገጥመን ራሱና ነብይ በሄሊኮፕተር ተሳፍረው እግር አውጭኛቸውን በአንዱ አቅጣጫ እንደሚጠፉ መገመት አይከብድም። ወንድሞቼና እህቶቼ ጉራ ለማንም አይበጅም። እርግጥ ነው ለአፍቃ ለአፍ አቀበት የለውም። እንዴት ነው የሚቀልድብን? ይህ ልጅ ግን ረግደላችሁም የምትቀርቡ ሰዎች ምከሩት እንዴ የሚናገረውንም ይወቅ እንጂ ይላሉ ጸሐፊው ዳግማዊ ጉዱ ካሳ። አርማጮቻችን ከዚህ ቀጥለን አንድ አውዲዮ እናስደምጣለን። ሰዎችም ላቸው ዛሬ ቢወት ያሉ ለሀገር ለወገን የቆሙ የሚሰጡትን አስተያየት አብረን እናዳምጣለን። እንግዳ በመሆን የተጋበዙት መድረክ ላይ የቀረቡት ታላቅ ሰው የሀገርና የወገን ምንነት ለትውልዱ ለማውረስ የሰጡት ምስክርነት ነው። ምልክቱ የአንድነትና የአብሮነት ክብርነትን አስተማሪ ነው። በአውዲዮ ላይ የምታዳምጧቸው በሙያቸውና በማረጋቸው ተከብረው የበታችነት ስሜት ሳይኖርባቸው ለሀገራቸው ዋጋ የከፈሉ ኩሩ ኢትዮጵያዊ ናቸው። በኢትዮጵያ ኦሮሞ፣ ትግሬ፣ አማራ፣ ጉራጌ ወዘተ የሚል መመነዛዝርን በጥላቻ ቀብተው ያራቡብንን ለማስተማሪያ አውዲዮ ቁም ነገሮችን ይዟል። ኢትዮጵያ እናማናችሁ ዘራችሁ ከየት ነው ሳትል ሁሉን ያስተናገደች ክፉንም ሆነ ደጉን ዘመን በአንድነት ያኖረች ቀዳማዊ ሀገር መሆኗን ምስክርነታቸውን ያጋራሉ። ከዚያ ቀደም ሲልም ሆነ በሳቸው ዘመን ኢትዮጵያና ኢትዮጵያዊነትን የመሰረት ድንጋይ ለማስቀመጥ ዘር፣ ቋንቋ፣ ጎሳ፣ ቀለም የተወሰነ የቦታ ክልል በመስፈርትነት ተቀምጦ ያለበት ዘመን እንደሌለ፣ በአሁኑ ዘመን የተያዘው ግን ራስን የመግደል አጥፍቶ የመጥፋት ወንጀል ላይ ያተኮረ ትውልድ መሆኑን በቁጭት ይናገራሉ። በዘመናችን የሚገኙ አንዳንድ ጎሰኞች ወደ ኋላም ወደፊትም መሄድ የማይችሉ የአእምሮ ህሙማን በመሆናቸው በልብ ወለድ ትርክ ዛሬ የሆነ ነገር ላይ ተቸክለው ከትናንትና የማይማሩ ለነገ ደግሞ የማይኖሩ ናቸውና ሊታዘንላቸው ይገባል በማለት ምስክርነታቸውን ይለግሳሉ። አውዲዮን አብረና አዳም ትምህርትን ቀንስበታለን። አውዲዮ የተገኘው ከመረጃ ቲቪ ላይ ነው።
የመጀመሪያው ወጣት ጀራል መኮንን በጃኖይ ሙሉ በደል ጊዜ እኔ ነው
አድማጮቻችን ይቅርታ፣ የአውዲዮ አቀዳድ ምልሽት አለበት። እስከዛ ሲ በሌላ ክላሲካል ሙዚቃ ተከታተሉን፣ እንመለሳለን። አድማጮቻችን ለተፈጠረው የቴክኒክ ብልሽት ይቅርታ እንጠይቃለን። ተናጋሪውንም እንግዳውን የቀረቡትንም አላስተዋወቅንም ከይቅርታ ጋር። ጀነራል ካሳይ ጨምዳ ይባላሉ። አሁን እንከታተል፣ አውዲዮ ተስተካክሏል።
አሁን ዛሬ ነው ውትድርና እንግዲህ በሁሉ በለቱም ዘመን ሲከተል በፈቃደኝነት ስትቀጥሪ ደግሞ ከዚህ ከመሃል አዲስ አበባ ወጣ ያሽ ነው ባለቤቱም ደግሞ የሚመጣል አሁን የሸዋ አምቦ ልጆችን ብታያቸው ሰራይቱስ ወብዛት በጣም በጣም ቅርብ ስለሆነ ውትድር መከተል ጀመረ ሲባል ቶሎ ይመጣል ስሜቱም አላችሁ የተዋጊነት ስሜቱም ያላችሁ ስለሆነ በእንደዛ አይነት መልክ ይመጣል ነው የተቀረውን ደግሞ ሄዶ ይመለምላል በቦታ በጃኖይም በይ በደርግ ጊዜም በይ ዛሬም ባለው መንግስት በይ ሰራዊቱስ በብዛት ያሉት ኦሮሞና ያማራ ልጆች ናቸው ይሁን ወረድ ብለሽም በሌሎችም በቀባዱ ጉያዎችም ታሪክ ላይ በመናነባቸው ላይ ሞላ ብሎ ያሉት እነዚህ ናቸው እንግዲህ አብዛኛዎቹ አዛዦች ኦሮሞዎች ናቸው ተባለው ነገር መመዘኛዎች አሉ። አንድ ሰው ተቀጠረ ለምሳሌ እኔ ምክትል መሳለቃ ሆንኩኝ ወጣሁኝ ከአካዳሚ ምክትል ለሙሉ 2 አመት መስራት አለብኝ ከሙሉ ለሻምበልነት 5 አመት መስራት አለብኝ መመስከር አለበት ብቃቴ ኮርስ መግባት አለብኝ ከሻምበልነት ሻለቃ 5 አመት ከዛም እንደዚህ አምስት እንደዚህ ያልሽ ነው የምትሄጂ ዝም ብሎ መሸምጠጥ አይደለም እኛ ጋር እንደዚህ ነው የቦታ መመቶ መሪ ሆነሽ አንበላዛጅ ሆነሽ ኮርስ ገብተሽ እንደዚህ እንደዚህ ያልሽ ያደግሽ ነው የምትመጪ አንድ ሰው ብቃቱ ታማኝነቱ ተመስክሮለት ከዘለቀ እስከ ጀነራል ማድረግ መድረስ ይችላል ምንም ያግደው ነገር የለም እና እንግዲህ በዚህ ሂደት ውስጥ ነው አሁን ከአቀጣጠር ስንሄድ ከኤርትራ የተቀጠሩ አሉ ከሐረሬ የተቀጠሩ አሉ ከጉራጌ የተቀጠሩ አሉ ከትግራይ የተቀጠሩ አሉ ከሁሉም ከማራም ከኦሮሞ ጀነራል የደረሱ ሰዎች አሉ ያም ብቃታቸው ነው የጀግና ሜዳሊያም በከፍተኛ ደረጃ የተቀበሉ አሉ የሰውየው ብቃት ነው ግን እንዳልኩሽ ቁጥራቸው ብዙ ስለሆነ በጃኖይም ሆነ በደርግ ጊዜ አብዛኛዎቹ ኦሮሞ ናቸው በሁለተኛ ደረጃ ደግሞ አማራ ነው ያለው ይሄ እንደብለ አይደለም በኮታ መልክ ተይዞ አይደለም የራሱ ከባለቤቱ ፍላጎትና ከራሱ ትጋት የሚመጣ የሚመነጭ ነገር ነው አሁን ዛሬ እኛ የምሰማው ነገር አለ እኛ ኦሮሞዎች ተበደለናል የሚሉ ሰዎች አሉ። እኔ በራሴ ምሳሌ ልስጥሽ። እኔ ሐረር አካዳሚ ገባሁ ከሶስት አመት ስልጠና በኋላ ተመረቅኩ ጋዴን ተላኩኝ 6 ወር ከሰራው በኋላ ኦ ይሄ ልጅ ብቁ ነው ለታንከኛ ለሜካናይዝድ ብርጌድ መቋቋም ያስፈልጋል ተባልኩ ጋዴን ጅጅጋ መጣሁ አንድ 2 አመት እስራኤሎች አስተማሩ ነገር ውስጥ ከዛ ታየና በክፍል አለቃዬ ኦ ይሄ ልጅ ለብረራ ደምት ተጠይቀናል መሄድ ያለበት እሱ ነው ተባለ ሄድኩ ከዛ ልክ እንደጨረስኩ የዘብ ስራ ነው ያ የትምርት ድለይ ድረሰ አድቫንስ ኮርስ አሜሪካ ነገር ሄድኩ ተምሬ መጣው መጣው መጥፎ ጊዜ ነው ተውልኩ እስቲ ገባን ጥሩ ሰርቷል ተብሎ ፈጣንም እድገት አገኘው ሚዳሊያም ተሰጠኝ እንደገና ደግሞ እየዳከርኩ ይያለው እየተላላጥኩኝ ምንም ስደርስ ደግሞ ጀርናልነት ላይ ፈጣን ማረግት ከታገኘ ይሄንን ያገኘው የጨመዳ ልጅ ኦሮሞ ነኝ ነው ማን አባቱ ነው ይበደለኝ የመጀመሪያው ወጣት ጀነራል መኮንን በጃንሆይም ሆነ በደርግ ጊዜ እኔ ነበርኩ እንደውም ሳልጨመድ በፊት በ39 አመት ማን አቀበል ምክባሪ ነው ይቅርታ አርግልኝ አለቆቼ ሁሉ ይወዱኝ ነበር ወታቾችን ማጠይ ልጆቼ ናቸው ምንድነው ከራስሽ ምክባርና ከራስሽ ለሙያሽ ካለሽ ፍቅርና ለኢትዮጵያ ካለሽ ክብርና ከምትከፍዩ መስዋዕትነት ነው የሚወድሽ እኔ በኢትዮጵያ ሰራዊትስ አንድ ሰው ስሙን አልጠቅሰው በክት የሆነ ሰው ይያለ እኔም ልገለው ፈልገው ነበር እሱም እኔ ሊያጠፋ ይፈልግ ነበር ያው ይዚውን ተብቆ ተፍቷል የተቀረውት በሙሉ ይወዱኛል ያከብሩኛል ትግሬዎች አሉ አማራዎች አሉ ኤርትራኖች አሉ ሮሞች አሉ ይሄ ስብጥር ሁሉ በዚህ በኦሮሞ ልጅ ላይ አንድ ክፉ ተጽዕኖ አላደረገ ከማሳደግ ጥሩ ሪፖርት ከመጻፍ በስተቀር እነሱ የሚፈጥሩት ነገር ነው የባንዳ ልጆች ደግሞ እነሱ አንዳንድ ሰዎችን ባንዳ ይላሉ የትም አይደርሱ በደም የተለሰነ ነገር ነው ኢትዮጵያዊነት ይሄ ዝም ብሎ እንትን አሽዋና እንትን ተገርፎ እንትን ያለን በደም ተለስኖ መሰረት የወደቀበት ነገር ነው መስዋዕትነት የተከፈለበት ነገር ነው አፈርስ
ስብጥር ስለሆነ
ስብጥር ነው
እንደው
አሁን አንቺ ጥያቄሽን አሳጥረሽ ወደ ጃንዌና ወደ ደርግ ጊዜ ያመጣሽው እንጂ ታሲም ነው በቴድሮስም ጊዜ ነበር አሁን የቴድሮስ ትልቁ ባለሟል ገብርዬ ገልሞ ኦሮሞች ናቸው እኮ የቴቁታል እንደዚህ
አያቄ ማይነስ የሚደሳል
አይነሳ እንትኑ ተዋህዷል እኮ ይሄን እኮ በጋብቻም በይ በኑሮም በይ ደግሞ በኢትዮጵያ መልካም ምድር ላይ ነው የምትኖሪ ዛሬ ከሌለ እንደዚህ የሚባል ነገር እኮ የለም ውጣ እኮ ማለት ተጀመረ እኮ ያኔ ፈልክሽበት ቦታ ሄደሽ ነው መሬት ተመርተሽ ቤት ሰራለሽ ወታደር ከሆንሽ ዘምተሽ ከዘመቻ በኋላ እዛው ጥበቃ ላይ ስትሆኚ እዛው አካባቢ ሮታ ቦታ ብለሽ መሬት ይዘሽ ነው እንትምትም እንጻነን ዘፈኑም ምኑም ስብከቱም ኢትዮጵያዊነት ስለሆነ ነው አሁን እኮ ቺን 27 አመት ቢሰብኩ እንደኔና እንዳንቺ አይነቱን ሊቀይሩን አይችሉም ምናልባት ትናንሽ ልጆችን እነሱም አሁን ያነበቡ ደርሶባቸዋል አሁን እኮ በጣም የሚደንቅሽ እኔ አንዳንድ ጊዜ መንገድ ላይ ሲሄድ እንትን ብሎኝ አባታችን ብሎኝ እንትን የሚሉ ወያኔ ጊዜ ተወልደ ያደጉ ልጆች ናቸው አሁን ወቁ ትንሽ ቀን ልታወናብጅ ትችያለሽ ሰይጣንም እኮ ለትንሽ ጊዜ ጌታ ካጠገባቸው ሲሄድ ማን ነው የፈጠረን ሲባል እኔ ነኝ እኮ አለ ለትንሽ ጊዜ ከዛ ባለቤቱ ደርሶ ቀጣው ለየው ሲሆን ወረድ ይሄው ለትንሽ ጊዜ አወናብዶና መጨረሻቸውን ያያየን ነው ማያዘንም ደግሞ አሁን ይሄኛ ጀነራሎች በደርግ ጊዜ ነበር ወይም በጃንሆይ ጊዜ ነበር ተናለኩች ኦሮሞ ከሆነ አብዛኛው ምስቶቻቸው አማራዎች ናቸው ያውም ነው ሰንበት ፓሽንት ማለት ሲያለች አብዛኛው ኤርትራዊም ያገቡ አሉ ጀነራሎች ከትግራይም ያገቡ አሉ ኤርትራዊ ጀነራሎች ሆኖ ከራሳቸው ብሄር ውጭም ያገቡ አሉ አልኩሽ እኮ የኛ እኮ እንደዚህ ኔትወርኩን እኮ አባቶቻችን በረጅም ጊዜ እንትን አድርጎት የሄደ ነገር ነው አድዋ ለምሳሌ የዘመተው ሰራዊት ያኔ ያድዋ ላይ ቀለብ ችግር ነበር ወደ ፊልም መፍታት አልቻሉም ተመለሰ ስለኛ ነበር ስለኛም ተሸክመሽ አትሄጂም አገሩ ነው እዛው ገደማ እስኪ አገግም ድረስ እንትን አለ እዛው ከዳነ በኋላ እዛው የተጋባለ ይሄ ነው አሁን እኮ በእነዚህ ባለገዎች አካሄድ ይህንን ነገር ማቀንቀን ጀምሮ የተፋቱ ሰዎችም ሰምተናል።
አዎ ለልጆችም
ይሄ ምንድነው ሆዳምነት ነው ስግብግብነት ነው ሰው ሚስቴ እኔ አካሌ ነች አዳም ሔዋንን ከጎኑ አጥንቱ ነው የፈጠረው ዘመዶቿን ትታ ከኔ ጋር ነው ያለች ለምንድን ነው የምለያት ሞት ካለኝም በስተቀር ችግርም ሊፈታን አይገባም ተደጋግፈን ነው የሚደለል ተዋልዶ እንዲቆኑ በኋላ ይሄ ሰይጣናዊ ነገር ነው ቆምልሽ እኮ ለዚችም ለሌብነት የተደረገች ነገር ነው ኢትዮጵያን ለማጥፋት የማንን ተልኮ እንደሚሉ ታ
ህዋትና ኦነግ አንቀጽ 39ን ሊመዙ ተቃርበዋል። ባምባገነኑ በኢሃድግ ውስጥ ግልጽና ይፋ በሆነ መንገድ የተፈጠረው መፈረካከስ ኡን ከሆነ 2 አመቶችን አስቆጥሯል። በህዝባዊ ትግል ምክንያት በፖለቲካ ቀውስ ሲተራመስ የቆየው ኢሃድግ አባል ድርጅቶቹ ራሳቸውን ጸበል ነክረው የብልጽግና ፓርቲ የሚል ስም ይዘው ከመጡ ወዲህም ቡድኑ አገሬ ማፈራረስ አቅሙን አሳድጓል። ያለው አገዛዝ ህጋዊ ኩል ውክልና ስለሌለው ለዜጎች አደጋ የሆነ መጥቷል። ኦነግና ህዋት የፈጠሩት የከፋፍለህ ግዛ መዋቅር በራሱ መቆም ተቸግሯል። ለይስሙላም ይሁን ለታይታ ኦነግና ወያኔ በጥምረት መሪያቸውን እያዋከቡት ነው። ጠቅላይ ሚኒስትሩም ኢትዮጵያዊነትን ለማማለል ፉከራ ሲያሰማ ጽንፈኞች ሲገስጹት በፍርሃት ወደ እነሱ ሲያጋደል ጽንፈኞች ሲቆነጥጡት ለማባበል ሲል ኢትዮጵያዊነትን ሲያንቋሽሽና ሲዘላብድ 2 አመቶችን አስቆጥሯል። ሰውየው ረግቷል ቆመ። በግልጽ ግን የኦፒዲኦ ኦነግና የህዋት ጠቅላይ ሚኒስትርነቱን አጥብቆ ይዟል። የሚያዋጣው መሆኑንም ተረድቷል። አግራችን የምርኮ ሲሳይና የዝርፊያ ማዕድ ያደረገን ምዝበራ ሲመራ የነበረው ህዋት ከተፈነገለ ወዲህና የመንጋራዊት ሥልጣኑን ከጨበጠ ወዲህ የሚቀሩን ማንነቶችን በቡድን አቧድኖ መቀሌ መሸገው ህዋትን የተካው ያብያ ገዛዝ የጸጥታና የደህንነት ስጋት ማስፈኑ ብቻ ሳይሆን ለአገር ህልውና አደጋ ከሆኑት ጋር እጅና ጓንት ሆኖ ይሰራል። በአብይ ዘመን ከባንክ ዘረፋ እስከ ጠለፋ፣ ግድያና ማፈናቀል እንዲሁም የወረራ ወንጀሎችን የሚፈጽሙ እንደ ጓሮ አትክልት ተበራክተዋል። የጋርዮሽ መለያቸው ጸረ አማራነት ነው። ባለፈው ዓመት ፈንድ ፎር ፒስ የተሰኘው ዓለም አቀፍ ተቋም አንድ ሪፖርት ይፋ ማድረጉን እናስታውሳለን። ተቋሙ ባምዱ ላይ የመፈራረስ አደጋ የተደቀነባቸው አገሮችን ሁኔታ አመላካች ዓመታዊ ሪፖርት አቅርቦ ነበር። በኢትዮጵያ ውስጥ ለብዙ ዓመቶች የሰፈነውን ሁከት እንደ መረጃ በመውሰድ ኢትዮጵያ እጅግ የመፈራረስ አደጋ የተጋረጠባት መሆኗን ነግሮናል። ኢትዮጵያ በገዢዎቿ ክፋትና ተንኮል የመፈራረስ አደጋ ጎዳና መያያዟን አብስሮልናል። ለዚህም ግምቱ ኢትዮጵያን በፍራሽነት መደዳ ከተሰለፉት አገሮች መካከል በ15ኛ ደረጃ እንደምትገኝ ገልጿል። በተለይም ላለፉት 30 ዓመታት ቀውሱን የሚያባብሱ አገዛዞች በመፈራረቃቸው የተነሳ አገሪቷ ለመፍረስ አደጋ ላይ መጋለጧን የሚያሳዩ ምልክቶች ተበራክተዋል። ያገዛዙ መዋቅር በራሱ አገር አፍራሽ ነው። ጽንፈኝነት ጣራ ከነካ ዘመን አልፏል። በጥላትነት የተሰለፉ ቡድኖች ተበራክተዋል። የአንድነት ጥሪዎች መክነዋል። ያብይ አገዛዝ እየተደናበረ ይገኛል። አገዛዛዊ አቅሙ ተዳክሟል። ኢኮኖሚውም በከፍተኛ ቀውስ ውስጥ ይገኛል። አገሪቱ የተጋረጡባትን የመፈራረስ አደጋ ፈተናዎች በአፋጣኝ የምትቋቋምበት አማራጭ መንገድ አጥታለች። የዛሬቱ ኢትዮጵያ እንደ አገር በምታደርገው ጉዞ ውስጥ በአንድ ወሳኝ የታሪክ ኩርባ መንገድ ላይ ትገኛለች። ያለፉትን 40 ያህል ዓመታት የመከራ የግጭትና የደህንነት ታሪኳን ፍቃ ታላቅ አገር ለመገንባት በቅድሚያ ከገባችበት አዘቅት የሚያወጣት ልዩ ምድራዊ ተአምር እየጠበቀች ነው። የተሻለ መጻኢ ጊዜን በጋራ መስዋዕትነት እውን ማድረግ ካልተቻለ መጨረሻችን አያምረው። በመደናበር አገር የሚያተራምሰው አብይ በአገሪቷ ዕጣ ፈንታ ላይ ቀይ መስመሮችን ካለፈ ቆይቷል። ላለፉት 2 ዓመቶች ብቻ የወያኔው ውልድ የሆነው አብይ አገሪቷን ልትወጣ ወደማትችለው የከፋ ዘቅት ውስጥ ከቷታል። መፈራረሳችንን እውን የሚያደርጉ ሁኔታዎች ተከስተዋል። ከጥፋት የመዳን ተስፋዋ እጅግ ኢምንት ሆኗል። ሩቅ ሳንሄድ የተረኛው ጽንፈኛ የኦነግ ኦፒዲዮ ባብይ ያመራል ሥልጣን ላይ ቁጤት ካለ ወዲህ ባይተዋር ተደርጎ የመንጓለል የመፈናቀልና የመጠቃት መከራን አብዛኛው ብሔረሰብ ደርሶበታል። የኦሮሞም መንጋ ጽንፈኞች ቡድን ባለቤት ነኝ በሚል ሲያንጓልል፣ ሲያባርር፣ ቤት ሲያፈርስ፣ ሲገድል ተውባይ አልነበረውም። ይኸው ጽንፈኛ ቡድን ከትግሬው ጽንፈኛ ቡድን ጋር ጋብቻ ፈጽሞ ጭካኔን፣ የሰውን ልጅ አካላት በቆንጨራ መክተፍ፣ መከፋፈልን፣ ማፈናቀልን የመሳሰሉትን ወንጀሎች ከሁለት ተዛማች ፈርጆች ጋር በማያያዝ እየተንቀሳቀሰ ነው። አንደኛውና ዋነኛው በተረኝነት ሙሉ ሥልጣንን መያዝና የኦሮሞ የበላይነትን ማስፈን፣ ይህ ካልሆነ ደግሞ ከህዋት ጋር ባለው ጸረ ኢትዮጵያ አስተሳሰብ በማቀናጀት አንቀጽ 39ን በመተግበር የፖለቲካ ማዕበል በመፍጠር መገንጠልን እውን ማድረግ ነው። የትርምስና የመፈናቀሉ ጣጣዎችን ለአማራው ሰጥተውታል። ያሻጠር ሥራውን አብይ እየተጫወተው ነው። ለአብዛኛው ኢትዮጵያ ውስጥ መኖር ትርጉም የለሽ የሚሆንበት ቀን አፋጥነውታል። ኦነግና ህዋት በጣምራ የሚሰሩት ወንጀል ከፍተኛ አገር ስጋት ሆኗል። አገርን በመበደልና አገርን በመሸርሸር በተለይም ዜጎች ላይ በሚፈጽሙት ወንጀል ጨቂተው ለነገ መቋጠሪያ ለሌለው ወረራና የገፍ ፍልሰት አዙሪትን ለአገር ምድራችን የሚያወርሱበት ቀን ተቃርቧል። ባገርና በህዝብ ላይ ያንጃበበ ያለው አደጋ ኦነግና ህዋት ይቀመሩት ባራዊ ተገ መንግስቱ የሰፈረው አንቀጽ 39 ዙሪያ ያለው ብርቱ ጉዳይ ነው። ማንኛውም የኢትዮጵያ ብሔር ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ነው። ይህም ማለት ብሔሩ ብሔረሰቡ ህዝቡ በሰፈረበት መልክዓ ምድር ራሱን የሚያስተዳድርበት መንግስታዊ ተቋማት በማቋቋም እንዲሁም በክልልና በፌደራል አስተዳደሮች ውስጥ ውክልና የማግኘት መብትን ያጠቃልላል። ዛሬ ህዋትና ኦነግ አመረው እየጠየቁ ያሉት ይህንን ነው። በቀላል ቋንቋ እኛ ያልነው ካልተፈጸመ እንገነጠላለን ነው ነገሩ። በአገራችንና በህዝቧ ላይ የተደቀኑ አደጋዎች ሁሉ ተያያዥነታቸው ከህዋትና ኦነግ ጋር ነው። ባብይ የመንደር ፖለቲካ፣ ፖለቲካዊ ጎሰኝነት፣ የፖለቲካ ቅኝት አሸናፊ ሆኖ መውጣቱ ብቻ ሳይሆን የቂም በቀልና የችግር አዘቅቱን ለልጅ ልጆች ለማስተላለፍ በእጅጉ በሚያሳዝንና በሚያሳፍር ሁኔታ አህያ እኔ ከሞት ሰርዶ አይብቀላለች ተብሎ እንደሚተረተው ህዋትና ኦነግ አንቀጽ 39 ይገላግለን እያሉ ነው። ጥያቄው ያለው እኛ ኢትዮጵያዊነት አለን የምንሉ ወገኖች ይህን አገር አውዳሚ አቋማቸውን ለመገንዘብ ችለናል ወይ? ተገንዝመናል ካልንስ እሰየው፣ ግን ምን እያደረግን ነው የሚሉት ብርቱ ጉዳዮች ከፊታችን የተጋፈጥናቸው ሐቆች ናቸው። በአሁኑ ወቅት አገራችንና ህዝቧ የሚገኙበት እጅግ ፈታኝ ሁኔታ ካገናዘብን አገሪቷ አርግዛ የኖረችው የመበታተን ጽንስ አዋላጆቹ በመደዳ መቆማቸውን ነው። ኢትዮጵያና ኢትዮጵያዊነት የሚያስከፍላቸው ዋጋ ዘግናኝነቱን ከወዲሁ እያየነው ነው። ጤናማ ያልሆነ ጠባብ የወገንተኝነት ስሜት በአስደንጋጭ ደረጃ ኑሮ በመገኘቱ አገሪቷ የምትገኝበት አጠቃላይ የውጥረት ሁኔታ በዓለማችን ዙሪያ በአንዳንድ አገሮች የተከሰቱ ዝብርቅርቅ ሁኔታዎች ያስከተሉትን አገር አፍራሽና ሕዝብ በታኝ ጦስ እንድናጤን ይገፋፋናል። ለስጋታችን ተጨማሪው ምክንያት ህዋትና ኦነግ አርሜኒያዊ ድርጅቶችና መሆናቸውና ታሪካቸውም ጸረ ኢትዮጵያ መሆናቸው ነው። ሁለቱ ቡድኖች በአገሪቷና በህዝቧ ላይ መብረጃ የሌለው ቀውስን ሊያስከትል እንደሚችሉ ከመቼውም ጊዜ በበለጠ ገሃድ ሆኖ መጥቷል። ህዋትና ኦነግ ዛሬ 30 ዓመቶችን ሊደፍን በተጠጋው የጸረ ኢትዮጵያ ውላቸው ዛሬም ለዓላማቸው መዳረሻና የግባቸው አጋር ተደራርገውና ተደጋግፈው በሕዝቡ አናት ላይ ስጋቶች እንዲያንዣብቡ በማድረግ ላይ ናቸው። አንቀጽ 39ን ተፈጻሚ ለማድረግ በቅድሚያ በአገሪቷ ውስጥ ቀውስ አስፍኖ ምንም አይነት የሽግግር ብሔራዊ ወይም አገራዊ ሁሉን አቀፍ የሽግግር መንግሥት አማራጭ እንዳይሆን የግንጣይ አስገንጣይ ጸረ አንድነት ኃይሎችን በማሰባሰብ ኢትዮጵያና ኢትዮጵያዊነት መሠረት ላይ የቆሙትን ማዋከብና ማዳከም ትልቁ ተልኳቸው አድርገው ተያይዘውታል። ለዚህ ድርጊቶቻቸው አጋርና መሪ ሆኖ እየፈጸመላቸው ያለው አብይ ነው። የአብይ አገዛዝ የህዋትና ኦነግ ጥምረት ሆኖ ለሁለት ዓመቶች በላይ ተጉዟል። ባጣጥሉኝ መሠረት ጥሪ ሌሎችን በማንሆለል ለጸረ ኢትዮጵያ ኃይሎች እያጎበደደ ነው። አብይ ሆን ብሎ ለፍትህና ለእኩልነት የሚታግሉ ወገኖችን በልዩ ልዩ መንገድ ከጨዋታ ውጭ በማድረግ በኦነግና ህዋት ትእዛዝ ይንቀሳቀሳል። አንዳንድ ከንቱዎች፣ የፖለቲካ ደንቆሮዎች አብይን ያጀበው የኃይል አሰላለፍ አስመልክቶ በሂደት ይስተካከላል የሚል ውዥንብር ይረጫሉ። የአብይን ኦነግና ህዋትን ነጣጥለው ለማቅረብ ይሞክራሉ። በአገራችን ለሰፈነው የተዘበራረቀ የኃይል አሰላለፍና የተወሳሰበ ሁኔታ አብይና ብጤዎቹ ተጠያቂዎች እንደሆኑ ግልጽ ቢሆንም ይህ የሆነበት ምክንያት ወደ ባሰ የቀውስ አዙሪት ውስጥ እንዲገባ የሚገፉትን ህዋትንና ኦነግን አቅፎ ሥልጣን አንብሮ ለመኖር ካለው የሥልጣን ስግብግብነት ጋር የተያያዘ ነው። የአብይን ዲስኩር የምትመገቡ በምኞታዊነት ዓለም የምትዋልሉ ሁሉ ሰው የመባል ሙሉ ባህሪ አላችሁ ብሎ መገመት ያዳግታል። ራሱን እየቀደሰ በሌሎች ንጹሐን ዜጎች ላይ የሚደነፋ የአገር መሪ አእምሮን የሳተ ለመሆኑ ድርጊቶቹ አመላካቾች ናቸው። ክፉ የፈጠራ ድርሳን አቀንቃይ ነው። የስለላው መረብ ቆጥ ላይ የሰቀለው በመሆኑ ዛሬም በከፋት ጎዳና ይመላለሳል። አግራችን ወደ ህልውና ማጣት ህዝቧንም ወደ አለመረጋጋትና ትርምስ ሊዳርግ የተቃረበው ስብስብ የፖለቲካ ሁኔታና ምስቅልቅሉ የወጣ የኃይል አሰላለፍ ላይ መውደቃችን የሚያስተባብል አይኖርም። ከቁጥጥር ውጭ ሊሆኑ የሚችሉ አደጋዎች እያንዣበቡ ናቸው። አብይ ባሻው መልክ ለመቆጣጠርና ለማሽከርከር ቢሞክርም የሚፈጽማቸው ተግባሮቹ ሁሉ አምባገነናዊ ያገዛዛ ዙሪት እንዲቀጥል ከማድረግ ውጭ የተራመደው የኢትዮጵያዊነት እርምጃ የለም። ብልጽግና ቢለም ልብሱን ቀይሮ የከፋፍለ ግዛ ያገዛዝ መዋቅሩን እንዳለ ለማስቀጠል የሚችልበትን ሁኔታ ለማመቻቸት የተሻለ መድረክ አጋጥሞት ካልሆነ በስተቀር የሚተነፍሰው በውሃትና ኦነግ ሳምባ ነው። የአብይን አገዛዝ አገር ወዳድና ዲሞክራት የአንድነት ኃይሎች የየራሳቸውን ድርሻ በሆነኛ የፖለቲካ አደረጃጀት በመቅረብ አገዛዙን ወደ ድርድር ለመግፋት አስገዳጅ አቅም ለመገንባት እንዳይችሉ አብይ በመሰሪ ሥራው እየተሟገታቸው እያስፈራራቸው እያፈራረሳቸው ከሚዲያም ውጭ እያስደረጋቸው ነው። በሌላው ወገን ደግሞ ህወሓትና ኦነግ በአገራችን የሰፈነውን ያልተረጋጋ የፖለቲካ ሁኔታ ወደ አጠቃላይ ቀውስ የሚወስድ ሆኖ በአገሪቷ ላይ የማዕከላዊነት ክፍተት እንዲፈጠር በማድረግ የራሳቸውን ዘላቂ ግብ ለማስፈጸም ከፍተኛ ርብርቦች እያደረጉ ነው። ይህ አካሄድ የአገሪቷን እንደ አገር የመቀጠል ዕድል ክፉኛ እየተፈታተነ ነው። እንደ መዥገር ከተጣበቁ ጽንፈኞች በተአምር ካልተላቀቅን በስተቀር ተያይዘን ጠፊዎች ነን። ዛሬ በአገራችን ያለው ማዕከላዊ ችግር ይፈታ ከተባለ የአብይ ድርጅቶቹም ሆኑ ኦነግና ህወሓት እንዲሁም ክልላችን ይበጅልን የሚሉትም ተደምረው የኢትዮጵያ ህልውና የመፍትሄ አካሎች ሊሆኑ አይችሉም። እነዚህ ቡድኖች የህልውናችን ጸር ናቸው። የኢትዮጵያዊነት ያቅም ይዞታና በጸረ ኢትዮጵያ ቡድኖች መሃል ያለው ሰፊ አለመተማመን ሲታዩ ነጮቹ እንደሚሉት ኢትዮጵያ የመፈራረሷን መንገድ ተያይዘዋለች ወደሚለው ሐቅ ይወስደናል። ኦነግና ህወሓት በአብይ አስፈጻሚነት ተከትሎ የሚነሳው ቀውስ እጅግ አስከፊ ነው። ከእንግዲህ የአገርን አንድነት ለማጽናት የህዝብን ሰላም ለማረጋጋት ኢትዮጵያዊነት ዕድል አለው ወይ የሚለው ግምት መላምት ሆኖ መቅረቱ አይቀሬ ነው። ወትሮ አንድ አምባገነን መሸከም ያልቻለው የኢትዮጵያ ህዝብ ባለፉት 40 ዓመቶች ሦስት አምባገነኖች ተፈራርቀውበታል። ሁሉም ነፍሰ ገዳዮች ናቸው። ላለፉት 30 ዓመታት ብቻ በመንጋ ነፍሰ ገዳዮችና ቀማኞች የዝርፊያ ወራሪ ሰራዊትና አገር አምካኝ አገሪቷ ተገዝታለች። ዛሬም እየተገዛች ነው። ይህ የዘመኑ የመንጋ የነፍሰ ገዳዮች ቡድን ወደ የት እየወሰደን ነው? ሰዎች በሆን ነው አእምሮ ውስጥ ደግመን ደጋግመን የምናሰላስለው ጥያቄ ነው። ለሁላችንም ግልጽ ይሆንልን፣ ለሰው ልጅ ዘር ጠላት የሆነ አገዛዝ ስር ከወደቅን ወዲህ አንዳችን በጎ ነገር አላየንም። የዛሬው ለነገ የሚያወርሰው ማኅበራዊ ሴቶች ወይም የታሪክ ሰንሰለት ተቆራርጧል። ሰንሰለቱን ዘረኞች ስለ በጣጠሱት የአገር ህልውና ዋስትና አጥቷል። ብሔራዊ ግዴታና የትውልድ ኃላፊነት እንዲዘነጋ፣ ደብዛው እንዲጠፋ ገዢዎቻችን ጠዋት ማታ ስለሚሰሩ በቃልም ሆነ በተግባር የሚደመጡት ጸረ ኢትዮጵያ ቡድኖች ብቻ ናቸው። እና አፄ ቴዎድሮስ አንድ ፈረንጅ አገር ለቆ ሲጓዝ በመጫማው ላይ ይዞት ለሚሄደው አፈር እንዳልተጠነቀቁበት ዛሬ የእናት አገርን ህልውና ለመታደግ ባለቤት አጥተናል። በዝግመቱ የጥፋት ዘመቻችን የተቀበረው የአንቀጽ 39 ቦምብም ሊፈነዳ ተቃርቧል። ድል ለኢትዮጵያ ሕዝብ።
Let's go.
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 7 ቀን 2012 ዓ.ም ተምረት ወይም የጁን 14 2020 ቀን ብራችንን ያስተናገድናችሁ ተኮላ ወርቁና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነበር። ደና ቆዩልን ይላል። በዚሁ እንሰናበታለን። ደለ ኢትዮጵያ ያዝ Oh,